ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 26 ቀን 2009 ዓመተ ምህረት ነው። በቅድሚያ የእስልምና ሃይማኖት ተከታይ ወገኖቻችን ኢትዮጵያውያንን እንኳን ለኢድ አልአድሃ በዓል አደረሳችሁ እንላለን። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ ዜና፣ በማስከተልም በየሳምንቱ አርብ የምናቀርብላችሁ የደብዳቤዎች አምድ ዝግጅታችን ይከተላል። ነሐሴ 26 ቀን 1967 ዓ.ም ተብረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እንደ ድርጅት ራሱን ይፋ ያወጣበት ቀን ነው። ይህንን ምክንያት በማድረግ አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን የተተረጎመው መጽሐፍ ላይ ድርጅቱን በሚመለከት የወጣውን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና፣
ዛሬ አርብ የኢድ አልአዳ በዓል በመላው የእስልምና ሃይማኖት ተከታዮች ተከብሮ ውሏል። በኢትዮጵያ ህዝብ ሙስሊም በዓሉን በከፍተኛ ድምቀት ያከበረ መሆኑ የተገኙ ዜናዎች የሚገልጹ ሲሆን በአዲስ አበባ ከተማም በአዲስ አበባ ስቴዲየም በብዙ ሺህ የሚቆጠሩ ሙስሊሞች ጸሎት ያደረጉ መሆናቸውን ተነግሯል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ኢድ ሙባረክ በማለት ለሙስሊም ወገኖቹ ያለውን መልካም ምኞት ይገልጻል። የረሃብ አደጋ የቅድሚያ ማስጠንቀቂያ ኔትወርክ የተባለው ተቋም አርብ ነሐሴ 26 ቀን ባወጣው መግለጫ በኢትዮጵያ ሶማሊያ አካባቢ ለረሃብተኞች እርዳታ የመስጠቱ ተግባር እየተጓተተ መሆኑን ገልጾ በተገቢው መንገድ በአስቸኳይ እንዲቀጥል ካልተደረገ ከፍተኛ ችግር ሊፈጠር እንደሚችል ዘርዝሯል። ዜጎች ምግብ የሚያገኙበት ወቅት እየተራዘመ ከሄደ ከአልሚ ምግብ እጥረት የተነሳ በጤንነታቸውና በሰውነታቸው ላይ ከፍተኛ ጉዳት ሊያስከትል እንደሚችል ገልጾ ችግሩ በአስቸኳይ መቃለል እንዳለበትም አሳስቧል። የአቅርቦቱ እጥረት ካጋጠማቸው አካባቢዎች መካከል ዶሎ፣ ቆራሄ፣ ደግሃቡር እና ጃራር እንደሚገኙበት ተገልጿል። ከዚህ በተጨማሪም ድርቅና ረሃብ ያጠቃው የሶማሊያ አካባቢ እስከ ጥር 2010 ድረስ በአስቸኳይና በአደገኛ ሁኔታ ደረጃ ተመድቦ ልዩ ትኩረት መሰጠት ያለበት መሆኑን ጠቁሞ በአማራው በትግራይና በደቡብ አንዳንድ አካባቢዎች እስከሚቀጥለው ዓመት ህዳር ወር የመኸር ወቅት ድረስ የአደገኛ ደረጃነታቸውን ይዘው ትኩረት እየተሰጠባቸው እንደሚቀጥሉም ተጠቁሟል። በአንድ የዓለም ባንክ ጥናት መሰረት በኢትዮጵያ ገጠር አካባቢዎች ዜጎች ለመጠጥ ውሃ ከሚጠቀሙበት ውስጥ 85 ከመቶ በላይ የሚሆነው በኢኮላይ በሽታ የተበከለ መሆኑን አስታውቋል። በበርካታ የገጠር አካባቢዎች ዜጎች ንጹህ የመጠጥ ውሃ ለማግኘት በአማካኝ 30 ደቂቃ የሚጓዙበት ሁኔታ ሲኖር አንዳንዶቹ ከሁለት እስከ አራት ሰዓት ጉዞ እንደሚያደርጉም ታውቋል። የአገሪቱ እድገት በቅድሚያ ማተኮር ያለበት ከህዝቡ 80 ከመቶ በላይ ለሆነው የገጠር ህዝብ ንጹህ የመጠጥ ውሃ በቀላሉ የሚያገኝበትን ማስቻል ሆኖ ሳለ እድገት እያመጣው ነው በማለት ነጋጠባ የሚለፈልፈው የወያኔ አፋኝ አገዛዝ ለገጠሩ ህዝብ ትኩረት ያልሰጠው መሆኑን ከዘገባው ማወቅ ተችሏል።
ጨቋኙና አክራሪው የኦማር በሽር የሱዳን አገዛዝ በኢትዮጵያ ስደተኞች ላይ የቀጠለውን ግፍ ያወገዙ ክፍሎች በቅርቡ ደግሞ በክርስቲያኖች ላይ ዘመቻ ከፍቶ 7 ቄሶችን ማሰሩን አጋልጠዋል። ጽንፈኝነት በሰፈነባቸው የአረብ አገሮች ሁሉ ሳውዲ አረቢያ፣ ሶሪያ፣ ኢራቅ እና ሱዳንም ክርስቲያኖች ግፍ እየተፈጸመባቸው ነው ብለዋል። ሱዳን በያዘችው ዘመቻ ቤተክርስቲያኖችን ለመንጠቅ መፈለጓን በግሃድ አሳውቃለች ያሉ ክፍሎች የኦማር በሺር አገዛዝ ሊወድቅ ሲንገዳገድ እየደገፈውና እየጠቀመው ያለው አሜሪካ ነው ሲሉ ተችተዋል። አፍሪካን ያሳፈረውና የጎዳው የቀድሞው የወያኔ ቁንጮ በአፍሪካ ህብረት ሐውልት ይሰራለት የተባለውን ኢትዮጵያውያን በመቃወም ሰፊ ዘመቻ እንዲከፍቱ ኢህአፓ ጠርቷል። ድርጅቱ በጥሪው ለአጼ ኃይለ ሥላሴ ይሰራ የተባለውን ሐውልት አስታኮ ይህ ጸረ ኢትዮጵያ፣ ጸረ አፍሪካ የኢምፔሪያሊዝም ቡችላ ሐውልት ሊቆምለት ከቶም መታሰብ የለበትም፣ ወያኔ ቁንጮውን ሊያከብር የሚያደርገውን መንፈራገጥ ውድቅ ማድረግ ያሻል ብሏል። በመጨረሻም መለስ ዜናዊ አገር ግንጠላ እንጂ አገር ግንባታን አላካሄደም፣ ለምዕራባውያን መሳሪያውን እንጂ ለአፍሪካ አልቆመም፣ የጸረ ህዝቦች ሐውልቶች መጨረሻ ለማንም ስውር አይደለም ሲል ኢህአፓ ጥሪውን ደምድሟል። የኢትዮጵያን ህዝብ አገር አድን አመፅ ለማክሸፍ ወያኔ አውራጃዊነትን ከጠባብነት ጋር አጣምሮ በማስፋፋት ላይ ነው ያሉ ታዛቢዎች ጎንደርን ሸንሽኖና ቅማንትና አማራውን ለማጋጨት ሙከራው የዚሁ አካል ነው ብለዋል። በዚህ ወጥመዱ የገቡለት እንዳሉ አበክረው የጠቆሙ ክፍሎች ራሱ ወያኔን ሲያሽመደምደው የቆየውን አውራጃዊነት በሌላም ቦታ ሊያሰፍን መነሳቱ የቀድሞ ተንኮሎች ሁሉ አልሰራ እያሉት በመምጣታቸው መሆኑን ገልጸው የጎንደር ህዝብ የወገኖቻችን ደም የኛው ነው ብሎ የወያኔን ከፋፍለ ግዛ ፖለቲካ አፈር ካስገባ ጊዜ ጀምሮ ወያኔ ጎንደርን በተለይ አማራውን በአውራጃዊነት ለመከፋፈልና ለማዳከም ዘመቻ መክፈቱን ያልታዘበ የለም ብለዋል። ሸዋ፣ ጎንደር፣ ጎጃም፣ ወሎ በሚል አማራውን በአውራጃ ማስጠቃቱ ጠቀሜታው ለወያኔ ብቻ ነው ያሉ የፖለቲካ ተንታኞች በዚህ እርኩስ ተልእኮ አውቀውም ሆነ ተሳስተው የሚተባበሩት ስህተታቸውን ማረምና ኢትዮጵያዊ አቋምን ማስቀደም እንዳለባቸው አሳስበው ሻዕቢያም በተቻለው ኢትዮጵያዊነት እንዳያይል ጠባብና ገንጣይ ኃይሎችን በጋራ አሰልፎ ህልውና ሊሰጣቸው አሁንም እየተዋደቀ ነው ሲሉ አጋልጠዋል። የኬንያ ጠቅላይ ፍርድ ቤት ባለፈው ወር በአገሪቱ ውስጥ የተካሄደው ምርጫ ብዙ ማጭበርበር የተደረገበት በመሆኑና ሕገ መንግሥቱ የሚያዘውን ተከትሎ ያልተካሄደ በመሆኑ ውድቅ እንዲደረግና በ60 ቀናት ውስጥ አዲስ ምርጫ እንዲካሄድ 4-2 በሆነ ድምፅ ወስኗል። ባለፈው ምርጫ ፕሬዚደንት ኡሁሩ ኬንያታ አሸናፊ ተብለው የነበረ ቢሆንም ሚስተር ራይል ኦዲንጋ ምርጫው የተጭበረበረና የኮምፒውተር ሰርቨር ውስጥ በመግባት ውጤቱ እንዲዛባ የተደረገ መሆኑን በመግለጽ ክስ መስርተው እንደነበር ይታወቃል። ፍርድ ቤቱ የቀረበለትን ማስረጃ መርምሮ ምርጫው እንዲቀለበስ ያዘዘ ሲሆን ውሳኔውን መሰረት ያደረጉበትን መረጃ በ21 ቀናት ውስጥ ይፋ እንደሚያደርግም ተገልጿል። ፕሬዚደንት ኡሁሩ ኬንያታ በግላቸው የፍርድ ቤቱን ውሳኔ እንደሚቃወሙት የገለጹ ቢሆንም ውሳኔውን አክብረው በሥራ ላይ የሚያውሉ መሆኑን ተናግረዋል። ሚስተር ራይል ኦዲንጋም ይህ ቀን ለኬንያ ታሪካዊ ቀን ነው ካሉ በኋላ በአፍሪካ ውስጥ ለመጀመሪያ ጊዜ የተጭበረበረ ምርጫ በፍርድ ቤት ውሳኔ ተቀልብሷል ብለዋል። የኬንያ ጠቅላይ ፍርድ ቤት የወሰነው ውሳኔ ከዚህ በፊት ምርጫው በሥነ ሥርዓት መካሄዱን በመመስከር ለኡሁሩ ኬንያታ ድጋፋቸውን የሰጡትን የአሜሪካውን ጆን ኬሪም ሆነ የካርተር ማዕከል እንዲሁም ሌሎች የዓለም አቀፍ ታዛቢዎችን አሳፍረዋል። የኬንያው ጠቅላይ ፍርድ ቤት ውሳኔ በአገሪቱ ውስጥ የሕግ የበላይነትና እንዲሁም የፍርድ ቤቱን ነጻ መሆን ገለልተኛነት ያሳያል ያሉ ክፍሎች የኬንያ ጎረቤት በሆነችው በኢትዮጵያ የተለየ ሁኔታ መኖሩን ጠቅሰው በ1997 ዓ.ም የወያኔ አገዛዝ ምርጫውን ሲያጭበረብር ከ200 በላይ የሚሆኑ ንጹሐን ዜጎችን መግደሉንና ተቃዋሚዎችን በእስር ቤት መከርቸሙን ያስታውሳሉ። ቤኑ በሚባለው የናይጄሪያ ማዕከላዊ ግዛት አካባቢውን የሚያቋርጠው ትልቅ ወንዝ ሞልቶ በተፈጠረው ጎርፍ ከ100,000 በላይ የሆኑ የናይጄሪያ ዜጎች አለመጠለያ የቀሩ መሆናቸው ታውቋል። እስካሁን በዚህ አደጋ ምን ያህል ሰዎች እንደሞቱ ባይታወቅም የአስቸኳይ ጊዜ እርዳታ እየተሰጠ መሆኑን የአገሪቱ ፕሬዚደንት ገልጸዋል። በተያያዘ ዜና በአሜሪካ ቴክሳስ ግዛት ሂውስተን ከተማ ውስጥ ባለፈው ሳምንት አርብ ጀምሮ በደረሰው የጎርፍ መጥለቅለቅ የሞቱት ሰዎች ቁጥር 49 መድረሱ ሲታወቅ 19 ሰዎች የደረሱበት አለመታወቁ ተገልጿል። ከ1,000,000 በላይ የከተማዋ ነዋሪዎች የተፈናቀሉ ሲሆን ከእነዚህ ውስጥ 32,000 ሰዎች በመጠለያ ጣቢያዎች ውስጥ ተጠልለዋል። ከመቶሺ በላይ ቤቶች በጎርፉ ተጎድተዋል ተብሏል። ስዊትዘርላንድ የምትባለው አገር ቀደምም የናዚዎችን ወርቅና ሀብት በባንኳ ታስቀምጥ የነበረች መሆኑ ሲታወቅ፣ በሰሞኑ ደግሞ ከሻቢያ 400 ሚሊዮን ዶላር ወጪ ብዙ ቶን ወርቅ መግዛቷ ተነገረ። ሻቢያ ህዝብን እየበደለ ያለና በዓለምም ደረጃ እየተወገዘ ያለም አገዛዝ ሆኖ ሳለ ስዊትዘርላንድ በዚህን ያክል ገንዘብ ወጪ የንግድ ልውውጥ ማድረጓ አነጋጋሪ መሆኑ አልቀረም። ለሻቢያ ወርቅ የሚያወጣለት የካናዳው ኔቭሱን ኩባንያ በሰራተኞች መበደልና እስረኞችን በግዳጅ በማሰራት ከሻቢያ ጋር ተባብሯል በሚል መወገዙም የሚታወስ ነው። ሻቢያ ከኤርትራውያን በውጭ አገርም በውድም በግድም የሚሰበስበው ገንዘብ መጠን በመቀነሱ የመጣበትን ቀውስ በወርቅ ሽያጭ ለመሸፈን መሞከሩ የሚታወቅ ሲሆን፣ ታዛቢዎች እንደሚሉት ተደብቆ በውጭ አገር ባንክ የተገኘው 600 ሚሊዮን ዶላር ላይ በቀጥታ የሚያዘው ኢሳይያስ ነው መባሉንም አስታውሰዋል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
የደብዳቤዎች አምድ። ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ደብዳቤዎች አምድ ፕሮግራም የምንጀምረው አብርሃም ግደይ ከአዲግራት በላኩልን ደብዳቤ ይሆናል። ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና ተከታታዮች ሰላም ጤና ይስጥልኝ ይላለው። ጠባብነት በምንም የማይድን የአእምሮ የካንሰር ህመም ነው። የፍቅር ገዳይና ጸር ነው። የጥላቻ መርስ በህዝቦች መካከል የሚረጭ ጸር አገር ተግባር ነው። ጠባብነት የታመሙ ፖለቲከኞች ጸያፍ ተግባር ውጤት መሆኑ ዛሬ በአደባባይ መናገር የሚቻልበት ሁኔታ ቢፈጠር ከአዲግራትና አካባቢዋ ከሚኖሩ የትግራይ ህዝቦች የበለጠ መናገር የሚችል የለም። ይህንን ስል ግን በህወሓት የጥላቻ መርዝ ያልተገረፈ፣ ያልተቃጠለ፣ ያልተሰቃየ በሌላው የኢትዮጵያ አካባቢ የለም ለማለት ፈልጌ አይደለም። ሌላው የኢትዮጵያ ህዝብ ከደርግ ባልተናነሰ ልጆቹ በህወሓት ጨካኝ ጦር እየተጨፈጨፉ እንደሆነ መረጃው አለኝ። በየወህኒ ቤቱ የሚሰቃዩ አዛውንት ወጣቶች እንዳሉ፣ የሀገር አንጡራ ሀብት በህወሓት ባለስልጣኖች እየተመዘበረ እንደሆነም የጠራ መረጃ አለኝ። የህወሓት ጥበትና ጥላቻ በዚህ በትግራይ ክልልም አለ። አጋመው፣ ተምቤኑ፣ ራያው፣ አዘቦው ወዘተ እንደ ትግሬ አይታይም። በህወሓቶች ይጠላሉ፣ በጥርጣሬ አይንም ይታያሉ። በእነዚህ አካባቢዎች በሚኖሩ ወገኖች በህወሓት መካከል ያለው መጠላላት እንደነሱ በጥበት ላይ የተመሰረተ ሳይሆን በአመለካከት ላይ የተመሰረተ ነው። አብዛኞቹ የዚህ አካባቢ ነዋሪዎች በትግሬነታችን እንኮራለን፣ ትግሬነታችንን እንደነሱ አናፍርበትም። እኛ እንደ ህዋሃቶች የበታችነት ስሜት አይነካካንም። ከትግሬነታችን በላይም በኢትዮጵያዊነታችንም ስለምንኮራ ነው። በህዋሃቶች መንደር የተፈጠረ ትልቅ ክስተት ላካፍላችሁ። በህዋሃቶች ቤት የትግራይ ሚስጥር በትግራይ ተወላጅ አንደበት በእነሱ አመለካከት በአድ ወገን ጋር አይወጣም። በሐምሌ ወር በመቀሌ ስቴዲየም የመቀሌ ክለብና የአዲግራት የእግር ኳስ ግጥሚያ ተደርጎ ነበር። በሁለቱ ቡድኖችና ደጋፊዎቻቸው መካከል ከፍተኛ ግጭት ተፈጥሮ ነበር። የዚህ ግጭት መንስኤ በተራ ግጭት ላይ የተመሰረተ አልነበረም። በመቀሌ ስቴዲየም፣ በባህር ዳርና በመቀሌ የእግር ኳስ ግጥሚያ ላይ በህወሃቶች በተጠነሰሰ ሴራ ግጭት ተፈጥሮ በባህር ዳር ተጫዋቾች ላይ ጉዳት እንደደረሰ ይታወሳል። ይህ የህወሃት እኩይ ተግባር በአዲግራት አካባቢ ህዝብ ዘንድ ቁጭትን አጭሮ ነበር። ግጭቱ ታዲያ ከዚህ ቁጭት የተመዘዘ እንደነበር ልብ ይሏል። ከዚህ በተጨማሪ በአዲግራቱ የእግር ኳስ ቡድንና ደጋፊዎች ላይ የዳኝነት ተጽዕኖና የጥላቻ መርዝ በህወሃቶች አቀነባባሪነት መስተጋባት ሲጀመር ጸቡ ተቀሰቀሰ፣ ጉዳትም ደርሷል። የግጭቱ ደረጃ በጣም እየሰፋ ስለመጣ የህወሃት ገዢዎችን በተለይም አስደንግጦ ነበር። በመጨረሻ በሽምግልና ሁኔታው መወገድ ሳይሆን ግጭቱን ለማብረድ ሙከራ ተደረገ። ልክ በመቀሌ ከተማ የአማራና የትግራይ ህዝብ ግጭት በሰላም በአገር ሽማግሌዎች ተፈቷል እንዳሉት አይነት ነገር ተደረገ። ግጭቱም እንዲቀንስ ተደረገ። ወያኔዎች የተደናገጡት ከወደ አዲግራት የሚነሳ ግጭት ፖለቲካዊ ተቀጽል ላይ ይኖረዋል፣ እምነት በውስጣቸው ስለነበረ ነው። ሁኔታውን ከቦታው ሆኜ እንደተመለከትኩትና እንደገመትኩት እውነትም ፖለቲካዊ ቅሬታ እንደነበረው ማወቅ ችያለሁ። የረጅም ጊዜ የጥላቻ ፖለቲካ ውጤት መስሎ ታይቶኛል። የህወሃት መገናኛ ብዙሃን ስለዚህ ግጭት ትንፍሽ ያሉት ነገር አልነበረም። ህወሃቶች እንወደድበታለን፣ እንመለክበታለን ከሚሉት የትግራይ ህዝብ ከጀርባው ፖለቲካዊ ምክንያት ያዘለ ግጭት ይነሳብናል የሚል እምነት አልነበራቸውም። ያልጠረጠረ ተመነጠረ እንዲሉ ግን የጥላቻው ችግሩ ወደ ተግባር ተቀየረ። ከእንግዲህ እኛም ፍኖቶች በርቱ እንላለን። እኛም ኢትዮጵያን ከሚወድ ማበራችን የማይቀር ነው። ኢትዮጵያዊነት ጎልቶ የሚወጣበት ጠባብነት ከሀገራችን እስከ ወዲያኛው የሚደመሰስበት ጊዜ ይናፍቀናል። ሩቅ እንደማይሆንም እንገምታለን። በርቱ፣ ከጎናችሁ ነን ከምትለዋ መልእክቴ ጋር ለዛሬ በዚሁ እሰናበታችኋለሁ ሲሉ አብርሃም ግደይ ከአዲግራት ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? መላው ኢትዮጵያዊ ከተወሰኑ የወያኔ አባላት በስተቀር ከአቅሙ በላይ በተጫነበት የገቢ ግብር ግምት መከራውን እያየ ነው። ግብር ለአንድ አገር ዜጎች ግዴታ መሆኑ የሚያከራክር ጉዳይ አይደለም። ነገር ግን የግብር ግምት በዜጎች ላይ ሲጣል አቅም ያገናዘበ ፍትሐዊ መሆንና የተከፈለ ግብር የሚውልበት ዓላማዎች ትልቅ የሕዝብ ጥያቄዎች ናቸው። ዛሬ ይቦያኔ በኢትዮጵያ ሕዝብ የተጫነው የገቢ ግብር ግምት የሕዝቡን ኑሮ ያላገናዘበ፣ በበቂ ጥናት ላይ ያልተደረገ በመሆኑ ከሕዝብ የመክፈል አቅም በላይ የመሆኑ ጉዳይ በየአካባቢው የሚደመጠው ጩኸት በትክክል ያረጋግጣል። በየጉልቱ የሚቸረችሉት ነጋዴዎች የጉልት ቦታቸውን እየጣሉ ተነስተዋል። የግብር አገማመት ፍትሐዊ አለመሆን ጉዳዩም ትልቅ የሕዝብ ብሶት እየቆሰቆሰ ነው። የግብር ክፍያ የዜግነት ግዴታ ነው። ሁሉም ዜጋ አቅሙ በሚፈቅደውን የመገበር ግዴታ አለበት። አንዱ ዜጋ ላይ ግብር ሲጫን ከሌላው ላይ በወገንተኝነት ወይም በመሞዳሞድ የሚደረግ መድሎ ትልቅ ችግር አለው። የወያኔ አባል ወይም ከወያኔ ብሔር ከትግሬ አለመወለድ የዜግነት መብትንና እኩልነትን ከነፈገ ፍትሕ አልባ ውሳኔ ነው። የወያኔ ብሔር ተወላጆች የትግራይ ልጆች እኮ የገቢ መጠንን በትክክል አያሳውቁም። የገቢ መጠናቸውን ቀንሰው እንዲያሳውቁ ይገፋፋሉ። በሌላ በኩል አነስተኛ ግብር መጠን ነው የሚጣልባቸው። ይህ ነው አንዱ ትልቁ የህዝብ ቅሬታ። የገቢ ግብር ቀርቶ የተጨማሪ እሴት ታክስ የማይከፍሉ የወያኔ ብሔር ተወላጅ የሆኑ ንግድ ቤቶች መኖራቸውን የኢትዮጵያ ህዝብ አያውቁም ብለው ይገምቱ ይሆን? ወይስ የምን ያመጣሉ እብሪት የታወቀ ነገር የለንም? ይህ ውሸት የሚመስላቸው ካሉ ተሳስተዋል። እውነቱን በመመልከት ወደ ሲኤምኤስ፣ ጉርዱሾላ፣ 22 ቦሌ ወዘተ ያሉ የትግራይ ተወላጅ የሆኑ የንግድ ቤቶችን መመልከት ይቻላል። ሌላው ትልቁ ጥያቄ ግብር ለማን ግብር ለምን ለሚሉ ጥያቄዎች ምላሽ ያለመታየቱ ጉዳይ ትልቁ ችግር ነው። ኢትዮጵያ ዛሬ በወያኔ ሹመኞችና አጋሮቻቸው እየተጋጠች ነው። ሙስና እንዲሁም ምዝበራው አስከፊ ሆኗል። የሀገር ሀብት ወደ ባዕድ ባንክ የመሸጋገሩ ጉዳይ ዛሬ በህዝብ ጆሮ እየሰረጸ መጥቷል። በብዙ ቢሊዮን ዶላር የሚገመት የኢትዮጵያ ሀብት በወያኔዎች ተዘርፏል። የወርቅ ማዕድናት ገቢዎች በወያኔ ቱጃሮችና ሹመኞች እየተዘረፉ ነው። ሀገሪቱ ያላት ሀብት ወደ ኢትዮጵያ የማይገባ ከሆነ ህዝቡ ከሚያስገኘው ግብር ገቢ ተጠቃሚ መሆን ካልተቻለ ለምን ይገብራል? ከወያኔዎች የዝርፊያ ተግባር ራስን መጠበቂያ መንገድ ተቃውሞን ማጠናከር ይገባል። በእኛ ድህነት ላይ ህንፃ ለሚገነቡ፣ በእኛ ድህነት ላይ የጥጋብ ብስናት ለሚያበስኑ ዘረኞችና መዝባሪዎች ግብር አንከፍልም እምቢተኝነት መቀጠል መስፋፋትም አለበት። ይርጋለም ዘውዴ ከኮተቤ። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችን በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ሰሞኑን የኢትዮጵያ ጀግና መሪ፣ የእድገት ቀያሽ፣ የሙስና ታጋይ፣ የጦር መሪ፣ የፖለቲካ አስተማሪ ወዘተ ለመለስ ዜናዊ የተባለለት የመዘከሪያ ስጦታ መሆኑን ከወያኔ መገናኛ ብዙሃን ሲደመጥ ሲታይ ከርሟል። ይህ ሁሉ ስጦታና እውቅና ግን የወያኔዎቹና ጀሌዎቻቸው እንጂ የኢትዮጵያ ህዝብ እንዳልሆነ ልብ ይሏል ወይም እንላቸዋለን። ህሊና ከሞተ፣ በጥቅም ከታወረ፣ ማሰብ ከተሳነው ቡድን የሚመነጭና የተሰጠ እውቅና መሆኑም ይታወቅልን። ለምን ለሚሉን እኛ መለስን የምናውቀው በሙሰኝነቱ፣ በዘራፊነቱ፣ በገዳይነቱ፣ በጨፍጫፊነቱ፣ በጨካኝነቱ፣ በድንበር ቆስቋሽነቱ፣ በሉዓላዊነት አስደፋሪነቱ፣ በመሬት ለሱዳን ሰጭነቱ፣ በአስገንጣይነቱ፣ በቆዳ ስፋት አጨማዳጅነቱ፣ በከፋፋይነቱ ኢትዮጵያንና ህዝቧን ወደብ አልባ ባደረገ መሰሪ ተግባሮቹ ነው ወዘተ። በእነዚህ መሰሪና ተንኮለኛ ተግባሮቹ መለስና ጓደኞቹ ሁሉ ሊጠየቁባቸው፣ ሊወነጀሉባቸው እንጂ ሊወደሱባቸው የሚገቡ ጉዳዮች በምንም መስፈርት ሊሆኑ አይችሉም። ጭንቅላቱ በጥላቻና ሀገርን በማፍረስ ተግባር ለተመረዘ ገዢ ፓርክ መገንባት፣ አካዳሚ ማቋቋም፣ ፎቶውን በየአደባባይና በየግድግዳው ማቆም፣ ለተበደለው ለተጎዳውና ለተጠቃው ኢትዮጵያ ህዝብ ቁስል ላይ በርበሬ ከመነስነስ ተለይቶ አይታይም። እርግጥ ነው መለስ ዜናዊ ከእንግዲህ ዳግም ወደ ኢትዮጵያ መሬት ላይመለስ እስከ ወዲያኛው ተሰናብቷቸዋል። መለስ ዜናዊ ከእንግዲህ በአካል በፍትህ ቦታ መቆም አይችልም። ዓላማዎቹና ተግባሮቹ ግን በፍትህ ፊትና በታሪክ ፊት የሚቀርቡበት ሁኔታ መምጣቱ ግድ ነው። መለስ ዜናዊ ስለሞተ በኢትዮጵያና ህዝቧ ላይ በፈጸማቸው ወንጀሎቹ በህግም በታሪክ ይጠየቅበታል። የኢትዮጵያ ህዝብ በደረሰበት የዘር ጭፍጨፋ ለተጎዱ ወገኖች መታሰቢያ ወይም ካሳ ማግኘት ሲገባቸው ወንጀለኛና ጨፍጫፊያቸው ለሆነው መለስ ዜናዊ የመታሰቢያ ፓርክ፣ አካዳሚ፣ ሳምንት እያሉ መጮህ ከተጠያቂነት አያድንም። ጨዋዮቹም አስተባባሪ ኮሚቴዎችም የሀገር ገንዘብ እያፈሱ ለዚህ ተግባር አዋዮቹም ተጠያቂዎች ናቸው። መለስ የዘር ጭፍጨፋን አራምዷል። የዘረኛ ፖሊሲ አራማጅ የተወሰኑ ዜጎችን ከልማት ያገለለ ፖሊሲን በረቀቀ መልኩ እንደ ደቡብ አፍሪካው አፓርታይድ አገዛዝ በተግባር ያዋለ መሆኑ የማይካድ እውነት ነው። ዜጎች እየተነጠሉ ከነህይወታቸው ወደ ገደል እንዲወረወሩ ያደረገ ጨካኝና ረመኔ ዘረኛ ነው። በ1997 ዓመተ ምህረት የአዲስ አበባ ህፃናት በአጋዚ ጦር ተጨፍጭፈው ደማቸው ከጎዳና ሳይደርቅ በየጎዳናው ከተገደሉ ህፃናት በእድሜ በጣም ለምትበልጠው ልጁ የ12ኛ ክፍል ምርቃት ሲጨፍር የነበረ ጨካኝ ነው። የወያኔ አርነት ትግራይ ቅጥረኞች ሰሞኑን ከተናገሩት ውስጥ መለስ ሰብአዊም ነበር ሲሉ መስማት ምንኛ ህሊናን ያቆስላል። የነ ሂትለርና መሶሎኒ እንዲሁም የአፍሪካዊው ኢድ አሚን ተግባሮች ዛሬ በህግ ያስጠይቃሉ። እነሱ ጸያፍ ተግባሮቻቸውን ፈጽመው አልፈዋል። ተግባሮቻቸው አስጠያቂ ሆነዋል። የመለስም ከነዚህ የተለየ አሁንም በፈጸማቸው ዘረኛና ከፋፋይ ተግባሮቹ በህግም በታሪክም ተጠያቂ መሆኑ የማይቀር ነው። ለዚህ ዘረኛና ጨፍጫፊ በዓል አክባሪ ኮሚቴዎች፣ አስተባባሪዎች፣ መታሰቢያ በዓል አክባሪና ደላቂዎችም ይህንን እያወቁ የገቡበት ስለሆኑ የተጎጂ ወገኖችና የኢትዮጵያ ህዝብ ነግ ወይም ተነጎዲያ መጠየቅ የሚችል መሆኑን እወቁት የሚል መልእክት አለኝ። የኢትዮጵያ ህዝብ በስቃዩ ላይ እንደተቀለደበት፣ በመከራው ላይ እየተጨፈረበት፣ በረሃቡ ላይ እየተደላቀቁበት ያሉ ቡድኖችና ወንጀለኞችን የሚጠየቁበት ጊዜ ሩቅ አይሆንም። መሐመድ ሰይድ ከደሴ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ ሰላም ጤና ይስጥልኝ እላለሁ። አምባገነንና ዘረኛ አገዛዞች በህዝብ ከሚጠሉባቸው በርካታ ተግባራቶቻቸው ውስጥ የህዝብ ብሶትን አለማዳመጣቸውና ምላሽ መስጠት አለመቻላቸው ነው። ይህ ደግሞ ራስን ካለማወቅ የሚመነጭ የተፈጥሮ ባህሪና ስነ ልቦናቸው የሚፈጥረው መገለጫቸው ነው። የሚከተሉት የዝርፊያ፣ የግድያ፣ የእስራት፣ የድብደባ መንገድና ዘዴያቸው የስልጣን ዘመናቸውን ዘላለማዊ የሚያደርጉበት ይመስላቸዋል። በግድያና ጭፍጨፋ የስልጣን ዘመን ሕያው መሆን የሚችል ቢሆን ኖሮ በዚህ ተግባር የሚታወቀው ፋሽስታዊው ደርግ አገዛዝ ስርዓቱ ማመን በሚያቀት ሁኔታ ባልተንኮታኮተ ነበር። ስልጣን ከእግዚአብሔር የተሰጠኝ ነኝ ይሉ የነበሩት ንጉሥና ስርዓታቸው ባልተፈረካከሰም ነበር። ግድያ፣ ጦርነት፣ ከኛ ወዲያ ላሳር የሚሉት የዘመኑ ዘረኞችም ልክ እንደ ቀድሞዎቹ በጉራና በእብሪት እስከ ዕድሜ ልካቸው ሊገዙን ወስነው ነበር። ወያኔዎች ዘላለማዊ ስልጣንን ቢያልሙት ወይም ቢመኙት እንደማይሆን የአገሪቱ ተጨባጭ ሁኔታ ቁልጭ አድርጎ እያሳያቸውና እየነገራቸው ነው። ህዝቡም ከእንግዲህ አንፈልጋችሁም፣ ስልጣኑን ልቀቁ እያለ በመራር ትግል ውስጥ ሆኖ ዓመታትን አስቆጠረ። ትግሉ ዛሬም ቀጥሏል፣ አላቆመም። አድማሱን እያሰፋ መጥቷል። መረር ከረር ስብስብ እያለም ሄዷል። ጸጉሯ ሙሻ አለ ሲሉት ይሞታል የሚሉት አባባል ለወያኔዎች በእውነትም ይሰራል። ወያኔዎች ስርዓታችሁ አርጅቷል ሲባሉ እንደ አስከሬን ተገንዞ በሬሳ ሳጥን ውስጥ ሲገባ ካላየን ዛሬም አልሞትንም የሚሉ ከሆነ የተለመደ ስህተታቸውን እየደገሙት ነው። የፖለቲካ ስርዓታቸው ከመነቅነቅ አልፎ ተንገጫግጯል። ፖለቲካቸው እንደ ቀድሞ ማዘዝ ተስኖታል። ወያኔነት ዛሬ የሚፎከርበት ሳይሆን የሚያፍሩበትና የሚኮማተሩበት ሆኗል። ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተቋምና አሰራር ተንኮታክቷል፣ ፈርሷል። ወያኔዎች ቢሮክራሲያቸውን ማዘዝ ወይም ማስፈራራት ተስኗቸዋል። የወያኔ ቢሮክራሲ ዛሬ ከቢሮ ሰርቶ የሚወጣበት ሳይሆን ገብቶ የሚወጣበት ብቻ ሆኗል። ኢኮኖሚው ተንኮታክቷል። ማህበራዊ ግልጋሎትን መስጠት ተስኖታል። ውሃ ማቅረብ ተስኖታል። ዝናብ በሞላበት ክረምት ዜጎች የውሃ ፈረቃ ገብተዋል፣ ይጠማሉ። በክረምት የውሃ ያለህ ጩኸት አለ። የመብራት ኃይል አቅርቦት አለ ከማለት የለም ማለት ይሻላል። በመብራት እጦት ምክንያት ሻይ ሳይጠጡ ቁርስ፣ ምሳ ወይም እራት ሳይበሉ መቅረት የተለመደ ክስተት ሆኗል። ያውም በአዲስ አበባ የትራንስፖርት አገልግሎት ረጅም ሰልፍ ያስጠብቃል። ሕፃናትን፣ አዛውንትን፣ ደካሞችን፣ ነፍስ ፈጥሮችን ሲያስገፈትር ማየት አዲስ አይደለም። ሱቆች፣ መድኃኒት ቤቶች፣ ወፍጮ ቤቶች ህንፃ ተሸክመው ቆመዋል ወይም ከደረጃ በታች በሆኑ ጎጂ ሸቀጦች ተሞልተዋል። መንግስት የለ፣ ህግ የለ፣ አገልግሎት የለ። ባዶ ኢትዮጵያን ለዚያውም የተቆራረሰችውን ይዘን ተቀምጠናል። ወያኔ ከእንግዲህ ምን ሊፈይድ ይቀመጣል? የውረድ የስልጣን ልቀቅ ትግላችንን እንቀጥል ሲሉ ደብዳቤያቸውን ያደረሱን ጌጠነሽ በዛብህ ከሰበታ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዛጋጆች እንዲሁም አድማጮች እንደምን ሰንብታችኋል? በቡድን ራስን አሰባስቦና አደረጃጅቶ የዝርፊያ መንገድ መርቶ የህግ ሽፋን ሰጥቶ መዝረፍና ማዘረፍ ወያኔ ከሚለይባቸው በርካታ ጸያፍ ተግባራቶቹ ውስጥ በግንባር ቀደምትነት ተጠቃሽ ነው። ይህ የወያኔ መሰረታዊ ባህሪ መሆኑን ራሱ በሚያዘጋጃቸው የስብሰባ መድረኮች ሲነገረው ኖሯል። ዝርፊያ፣ ሙስና እንዲሁም ግድያ ለ26 ዓመታት ህዝብ የጮህባቸውና የታገለላቸው የወያኔ የቆሸሹ ተግባሮቶች ናቸው። የሙስናው መረብ ከታች እስከ ላይ የተዘረጋና የተጠላለፈ ነው። ሌባ፣ ዘራፊና ሙሰኛ የሚጠየቅበት ህግ በኢትዮጵያ የለም። ኢትዮጵያንም ህግ አልባ ሀገር አድርጎታል። በኢትዮጵያ ዛሬ ዘርፎ መክበር ያኮራል፣ አያሳፍርም እየተባለ ነው። በዝርፊያ ተግባር እየተመዘበረና እየደየ ያለው ኢትዮጵያዊ ግን ድህነቱ እየጎዳው እያሸማቀቀው ይገኛል። አንድ የወያኔ አባል በዝርፊያ ወይም በሙስና ወይም በስርቆሽ ተወንጅሎ ተጨባጭ ማስረጃዎች ቢኖሩም በህግ አይጠየቅም፣ አይከሰስም። እንዳጋጣሚ ሆኖ በስተት ከፍርድ ቤት ቢቀርብ እንኳን የፖለቲካ ስርዓቱ ከዳኞቹ ላይ ተጽዕኖ በማሳደር እንደሚፈታ በአይናችን እየተመለከትን ያለነው እውነት ነው። ለነዚህ ዘራፊና ወንጀለኞች ወያኔ የሚወስደው እርምጃ ቢኖር ቦታቸውን ማቀየር ወይም ማዘዋወር ነው። ወደማይታወቅበት ሀገር በእንግድነት ሄዶ ቆዳን ጥፉልኝ እንዳለው ጅብ እንዲሆን ማድረግ ነው። የዚህ አይነቱ ተግባር ሰሞኑን በዚህ በአዲስ አበባ እጅግ ምስጢራዊ በሆነ መንገድ እየተካሄደ መሆኑን እየተመለከትን ነው። ለዚህ የረቀቀ የወያኔዎች ምስጢር መጋለጥ መንስኤ የሆነው ወያኔ ሰሞኑን በመገናኛ ብዙሃኑ ስለ ኢንዱስትሪ መንደር ምስረታና የምርት ሥራ መጀመር ጋር የተያዘ ነው። በየኢንዱስትሪ መንደሩ የተተከሉ ፋብሪካዎች የወያኔ ቱባ ባለሥልጣኖችና የተባባሪ ባለሟሎቻቸው መሆናቸው የአደባባይ ምስጢር ነው። እነዚህ ፋብሪካዎች ሰሞኑን ሥራ እንደጀመሩ ወይም ለመጀመር ሥራቸውን አጠናቀዋል። ከተለያዩ የኢትዮጵያ አካባቢዎች ከወያኔ የዝርፊያ መረብ ጋር የተገናኙ ዘራፊዎች መስሪያ ቤታቸውን ወይም መኖሪያ አድራሻቸውን ለወጥ እንዲያደርጉ ከወያኔ በተነገራቸው መሰረት መስሪያ ቤቶቻቸውን ለቀዋል። መኖሪያ አካባቢያቸውንም ቀይረው ለሁለትና ሶስት ዓመታት ያህል ስራ ፈት ሆነው የግል ድርጅት ከፍተው ወይም ጊዜያቸውን በመዝናናት ብቻ ሲያሳልፉ የነበሩ ወያኔዎች ጥሪ ደርሷቸዋል። በምዝበራ መረባቸው መሰረት የሥራ ዕድል እየተሰጣቸው መሆኑን እየተመለከትን ነው። የሥራ ዕድሉ ማስታወቂያ ወጥቶበት ውድድር ተደርጎበት ሳይሆን በመረብ እየጠሩ መስጠት ብቻ ነው። የነዚህ የዝርፊያ መረብ አባላት አካላት ወንጀለኞች አዲሱ የሥራ ቦታቸው በአዳዲሶቹ የኢንዱስትሪ መንደሮች የተከፈቱ ፋብሪካዎች ናቸው። እነዚህ በየኢንዱስትሪ መንደሩ ተከፈቱ የሚባሉ ፋብሪካዎች በወያኔ የንግድ ተቋማት ወይም በባለሥልጣኖቻቸው ወይም በተባባሪ ባለሀብቶቻቸው በባለቤትነት የተያዙ መሆናቸውም ዛሬ ክርክር የሚከፈትበት ጉዳይ አይደለም። እነዚህ በወንጀል ተግባር እጃቸውን የተጨማለቁ ወያኔዎች ከየቦታው እየተጠሩ እንዲገቡ የተደረገበት ምክንያት ሌላ ሳይሆን ከምስጢሩ ጥበቃና የዝርፊያ መረቡን በአዲስ መልክ ለአዲስ የዝርፊያ ወንጀል ተግባር ጋር የተቆራኘ መሆኑን ያጤነዋል። በመብራት የሚያስፈልጋቸው ምክንያት ችሎታ ወይም ሙያ ሳይሆን የረቀቀ የዝርፊያ ተግባሮች ናቸው። ጌታቸው ሞረዳ ከአቃቂ።
የደብዳቤዎች አምድ ፕሮግራማችንን የምንጠቃልለው دقيقة غمورا كهواشرا بلا كلن دبدب يونال يدرس كلبي لما فقرو إيتيوبيا غسكو لزف يدرس ليهابا عبالتنا دقافيوش يدرس لسابعوينا ديموكراسياوي مبتوش مكبر بمتاقل ليلة متقنيو حقنيا تاقايوش يدرس ساتتاكتو ليتيوبيا عندنتنا لؤالاوينت لمتموقتنا لمتتاقلو سنماسن سنتاقل يجنبر موتاتوان النامت لقوان كماس توالوج أهدو بلن أدهاري الناس رهز بحيلوشن متاقل كجمر دبتان ستو ياللو جيزي رزمتون مكندات أنكاتام يهي أبالجو تشيكن قبي يهي أبالجو تشيركاتا بيان داندوكن لتقلو يابركتنو أستواسونو يهي أبالجو تاموم كمتاقل أيتاكتوم ليا بالجوج انقلف يتفطرو قديتا بمهونونجي علياما بايتهنيو مرچاچاو نو يا بالجوج مصحف يودالو يانبالو بيتشا سايهون مصحف يدغمالو يبلالو لاند ييها بابال اغرونا غسقلو ايتيوبيا حزب متكيلش حبتوچو ناتشاو ييها بالج باغرونا بوغنو قلداوقم بولتوم باغرونا بهزبوا يميزبابتوبتن ياوغزال يوكوننال امرو مريت نكسو يتاقلال يهبالي جونو اگرو اتيوبياننا هزبوان يمايود باساسام تفلقوا ايگنيم يهبا يسلطان فرفاري لماغنيت چراي قولام لهاج عازر برربم يهبا دل كيتيوبياز بدلگار يميازن اولالو بزيش دبداب بي اربا امست امتاتنا كزيان بلا يهيتيوبياز بيتج انوبت امباغنن سراتو چن كتكشاو اندياورج بيها با عبالنتنا دقافينت بفانا واقينت لتاقلاتشونا إيا تاقلاتشو لما تقنيوهلو يالن لباوي مسكانا مغلس ودالو أربعا مستامت بك أمرو سنتنا سنتن دهونا قمتو أربعا مستامت التقمو إيان دان دوامت يراسوي هون تاريكالو أربعا مستامتاتن ويبقدل بوانز مسلونا باينه اللي ناتشو غرف فادرغوت ياندان دوغدر يراسو يهونك ارسنا بحرين دالو هلو ليهابام ياندان دوامت يراسو يهونه وطاورد نبارات اربا امست غدلو چن وطوردو الزيزاري لاي مدرس تنگرتنجي مني بالال با ايتيوبيا يه پوليتيكا سرات يمجمريا يهونو يهابان يزاري اربا امست عمتات تنسسو لمسرطوت يلاك الباوي اكبروتين مغلس ودالو يهبا بتمسرطة باتشر جزيوست اند اندتش مغنسيت اوي وي ماغنيت حايل هزبون هلو سابه بهزب تفكره هزبوم امنيتاون طالبت يه يهونو يهبا غرازمم اقوام يارامد سلنبرا بچاساي هون يهزبون بسوتوش بمانساتونا هزباويت اياكيوش انديهونو بمتاقلونو يهبا لجوش بتجباج لهزباوي منغس مقواقوام دماتشون افسوال اتنتاتشون كسكسوال سنوات مكارا وردو باتشو بغف بچكاني تغر لوال ليتيوبياننا ليتيوبيا هزبيا لاتشون فكر دماتشون اسكماف سستاقوزو غل سوال كزيهم يبلت يفكر مغلج عقوان قوا يلم لتسووت يهابا لجوش كبرنا موغسي قباتشوال مسوات النتن لتقبلوت يهابا لجوش كواكبت ام كواكبت يهيس كبرومو مالتن ودالو ككواكبت هلو يميبلتو كواكبت نبرو نانو بهيوات سنبتشال لهنا امسكرال له يهيها بالجوش استنتان عامرونا امزازان لبنا بالس اقاوش نبارو بانسارو يهيها بان بركاتا اسستوش ابابوش جنتوش ايتوش شلمت ماتوش نا تباوش بتاليا يوغي زياد تقاطا درسو بتال بهيها بالاي يدرق يك ايشبر زمچا يكفا قدات مادرس ياسچالو يانجاوش لدرق مادر نبر يميل أستايد كميسا نزروت غارس ماماللو. كفونيا يغرفون النايقدلون انجاوش نبانداوش نبرو. اندو باندا يميسو مري جوچون بكيسوچو كتو يجغناو دكتر تسفاية دبساين أسكرين سيغلام متند نبر تاريك مزقبو يزوتال. ميسون النامسلو چوهلو يحبان لماتفات زمتوال. ميسونوش كممر برهانو اججوغو غار ما اكلاوي بمي بالو يماسك عيا اسربيت تاسرو ينبروتن يهي هابا بالات እጆቻቸውንና እግሮቻቸውን የፊጥኝ አስረው ከጭኖቻቸው ላይ ስጋቸውን በሳንጃ እየቆረጡ እንዲበሉ ማሰቃየታቸው ዛሬም ሳስበው ስሜቴ ይረበሻል። እነዚህ ግፈኛ ባንዳዎች አንዳች ነፋሪት አንድዶ አንፍሮ እምሽክ አርጎ አመዱቄት ያርጋቸው። ከሀባ ውስጥ የተፈለፈሉት እባቦች አንጃዎች ከባንዳዎች በከፋ ሁኔታ መግቢያ መውጫችንን አጥረው እያፈኑ በየእስር ቤቶች አጉረው ነፍሳችን እስክትወጣ አሰቃዩን። ቁስላችን ከመበስበሱ የተነሳ በቁማችን እግሮቻችን ተልተው እያዩ እንጨት ሰደዱበት። እህቶቻችንን በዚህ ደብዳቤ ሊጠቀስ ከሚችለው በላይና ለመጥቀስ ህሊናን በሚያሳምም ሁኔታ ስቃይ አወረዱባቸው። እነዚህ ግፎችን አድራጊው ደብቆና ተደብቆ ስለኖረ የተረሳ ቢመስለውም እኛ ኢህአፓዎች ግን አንረሳውም። የተሰቃየነው መከራ የተቀበልነው ለአገራችንና ለኢትዮጵያ ህዝብ ነውና የኢትዮጵያ ህዝብ እንደሚበቀልልን አንጠራጠርም። እስከዛው ግን እርግማኔን ላውርድ። የገረፉንን፣ ያሰቃዩንን፣ የገደሉንን፣ ለስደት የዳረጉንን አንጃዎች ምድር አፏን ከፍታ ተዋጣቸው። የአሁኖቹንም ለወያኔ እየተጎናበሱ ያሉትን ከሰማየ ሰማያት መብረቅ ወርዶ ቡን ያርጋቸው። ጉድ ሰማን፣ እነኛ የኢህአፓ ወራሽ ነን ሲሉ ሰምቼ እርግማኔን አውርጄ ሳልጨርስ እነዚህ ደግሞ ስሙንም ሰርቀው አረፉት። ኢህአፓነት ባፈጮሌነት፣ በቁጩ በሌነት፣ በመቦትለክ የሚወረስ ወይም የሚኮን አይደለም። ኢህአፓ ለመሆን ቁርጠኝነት፣ ሐቀኝነት፣ አርቆ አስተዋይነት፣ ተቆርቋሪነት፣ አመዛዛኝነት የግድ ይላል። ጎርፍ አመጣሽ ሁሉ ኢህአፓ አይደለም። የተወሰነ ምዕራፍ ከኢህአፓ ጋር የተጓዘ ሁሉ ኢህአፓ አይደለም። በወያኔ እየተገዛ የውሸት የስም ማጥፊያ ድሪቶ በመጽሐፍ መልክ ያሳተመ ሁሉ ኢህአፓ አልነበረም፣ አሁንም ኢህአፓ አይደለም። ከኢህአፓ ጋር ዱብ ዱብ ማለት ሌላ፣ ኢህአፓን መሆን ሌላ እንደሆነ አድማጮች ሆይ ተረዱኝ። የኢህአፓን መጠሪያ የዘረፉትን አንዳች ግዙፍ አውሬ በመጋዝ ጥርሶቹ ይከታትፋቸው። እንኳን በሕግ ዓመት አቆጣጠር ለኢህአፓ 45ኛ የትግል ዓመት፣ በእኛ በኢህአፓ ልጆች አቆጣጠር እንኳን ለ45ኛው የትግልና የትምህርት ምዕራፍ አደረሰን እያልኩ መጪው ዓመት እስካሁን ያስመዘገብናቸው ድሎቻችን እመርታ ላይ የሚደርሱበት ይሆን ዘንድ እመኛለሁ ሲሉ ደቂቀ ገሞራ ከዋሸራ ደብዳቤያቸውን አጠናቀዋል። እኛም ዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠቃልላለን። ሳምንት አርብ እስከምንገናኝ ደህና ቆዩን። አድማጮቻችን በማስከተል አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው ከተተረጎመው መጽሐፍ ኢህአፓ በሚል ርዕስ የቀረበውን እናሰማለን። ኢህአፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በየካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ሳኑ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ኢሃፓን የቀድሞውን ንጉሰ ነገስት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ኢሃፓ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳ የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የኢሃፓ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ኢሃፓ ለዴሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቁን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ ኢሃፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳ በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢሃፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢሃፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢሃፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢሃወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከህው መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪም በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢሃፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢሃፓ የተማሪዎች ፓርቲ ነበር የሚሉቱ አጠቃላይ መልኩን አላዩትም። ኢሃፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢሃፓ ከ1967 እስከ 1970 ዓመተ ምህረት፣ መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭዳዎች ሊሆኑ የቻሉት ማለት ይቻላል። ኢሃፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳ የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር ባንዳንድ የጎጃም ክፍሎች በወሎና ባህርርጌ ነበር። የኢሃፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢሃፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች፣ ባህዲያዎች፣ በትግሬዎች ዘንድ በአንጻራዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና ባህርርጌ አሌ ሊባል የማይችል ተወዳጅነቱ ከኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለኢሃፓ ሙሉ ድጋፍ ይሰጥ እንደነበረው፣ እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ኢሃፓ ህልውናውን ገሃድ ያደረገው ነሐሴ 26 ቀን 1967 ዓ.ም ተመረጠ ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢሃፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ፣ በ1964 ዓ.ም ተመረጠ የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲያ ልዩትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢሃፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዲሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢሃፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊው መንግስት ድክመት ከተጠቀሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ፣ በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች፣ ቡድኖች፣ ህዝባውያን ድርጅቶች ኢሰማ ዴሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች፣ በመምህራን ማህበር፣ በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት፣ አብዮቱን ያካሄዱትን መቀጠሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት፣ መሰረታዊያን ዴሞክራሲያዊ መብቶችን ማወቅ። እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ፣ የእምነት፣ የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች፣ ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በሥራ ላይ የማዋል መብት ይገባቸዋል። 3. ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4. የኤርትራ ጥያቄ በዴሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁኑኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5. ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች፣ አርሶ አደሮች፣ ሰራተኞች፣ ዘማች ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6. የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7. አገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት፣ ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢሃፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢሃፓን ሲደግፍም
እንዲሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መይሶንና ኢሃፓ አፋዊ መመሳሰል ቢታይባቸው በፖለቲካ ረገድ በፕሮግራም አቋያ መሰረታዊ የሆነ ልዩነት ነበራቸው። በዲሞክራሲ ጥያቄ እንኳ ዲሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ተመረጠ እንዳስረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛውን ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የኢሃፓ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም ኢሃፓ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። ኢሃፓ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነቃው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። ኢሃፓ የዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚው ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ኢሃፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊትቢሮ በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ኢሃፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። በአፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ኢሃፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን ባንድ ወገን፣ ኢሃፓ፣ ኢሰአማና ሌሎቹ ከኢሃፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላው ወገን ነበሩ። በደርግና በመይሶን ወገን ሶስት ትናንሽ ድርጅቶችም ነበሩ። I guess I'm different.